ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ የካቲት 26 2011 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
እኔም ሰለሞን ክፍሌ ነኝ።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የተወካዮች ምክር ቤት ዲሞክራቶች በምረጡኝ ዘመቻቸውና በግዙፉ የንግድ ድርጅታቸው ላይ ትናንት ሰኞ በከፈተው ምርመራ እንደሚተባበሩ አስታወቁ።
We'll do everything we can to get whatever evidence. We are starting this investigation.
ማስረጃ ለማግኘት የምንችለውን ሁሉ እናደርጋለን። ምርመራውን እንከፍታለን።
በተወካዮች ምክር ቤቱ የዳኝነት ጉዳዮች ኮሚቴ ሰብሳቢ ጄሪ ናድለር ናቸው የሰማችኋቸው። በአብይ ርዕስ ዘገባ ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማለን።
የሶማሊያ ፕሬዚደንት መሐመድ አብዱላሂ መሐመድ ፈርማጆ በኢትዮጵያ ጉብኝት ለማድረግ ዛሬ አዲስ አበባ ገብተዋል። ፕሬዚደንቱ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽና በአፍሪካ ቀንድ ጉዳዮች ዙሪያ ውይይት ማድረጋቸውን የኢትዮጵያ መገናኛ ብዙሃን ዘግበዋል። የፕሬዚደንት መሐመድ አብዱላሂ ጉብኝት ጠቅላይ ሚኒስትር አብይ አህመድ በአፍሪካ ቀንድ ሰላም ለማስፈንና የምጣኔ ሀብት ትስስርን ለማጠናከር የጀመሩት ዲፕሎማሲያዊ እንቅስቃሴ አካል ነው ተብሏል።
ኤርትራን የዩናይትድ ስቴትስ የተወካዮች ምክር ቤት አባላት ሲጎበኙ በ14 ዓመታት የመጀመሪያ የሆነ ጉዞ በእንደራሴ ኬረን ባስ የሚመራ ቡድን አድርጓል። ኤርትራ ከኢትዮጵያ ጋር ሰላም ካወረደች ወዲህ ለረጅም ዓመታት ተነጥላ ከቆየችው ኤርትራ ጋር ዩናይትድ ስቴትስ የተሟሟቀ ግንኙነት መፍጠር እንደምትፈልግ ተዘግቧል።
የዩናይትድ ስቴትስ የተወካዮች ምክር ቤት የአፍሪካ ጉዳዮች ንዑስ ኮሚቴ ሰብሳቢ የሆኑት የካሊፎርኒያዋ እንደራሴ ካረን ባስ የሚመሩት ቡድን ዛሬ ከኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ ሂሩት ዘመነ ጋር ተገናኝቷል። በአሜሪካው ቡድን ውስጥ የሶማሊያ ተወላጅ አሜሪካዊቱ የሚኒሶታ ግዛት እንደራሴ ኢልሃን ኦማር እና ወላጆቻቸው ከኤርትራ በስደት አሜሪካ የገቡት ወጣቱ የኮሎራዶ እንደራሴ ጆ ወይም ዮሴፍ ንጉሴ ይገኙበታል። የአሜሪካዊ የእንደራሴዎች ቡድንና ኢትዮጵያዊቱ ሚኒስትር ዴኤታ በሁለቱ ሀገሮች ግንኙነቶችና የሀገሮቹ የጋራ ጥቅም በሆነው አካባቢያዊ ትብብሮች ላይ መወያየታቸው ተነግሯል። ኢትዮጵያ ውስጥ ያለውን የፖለቲካ ለውጥ ሂደት ሀገራቸውን እንደምትደግፍ ሚስ ካረን ባስ በድጋሚ ያረጋገጡ ሲሆን የምጣኔ ሀብት እገዛን በማድረግ እንደምትቀጥል አመልክተዋል። በኢትዮጵያና በኤርትራ መካከል ያለውን አዲስ ግንኙነትም እንደሚያደንቁ ተናግረው ኢትዮጵያ የፖለቲካውን ምህዳር በማስፋት እንዲሁም የፍትህ ስርዓቱንና የምርጫ ማሻሻያዎችን በማድረግ ቁርጠኝነቷ የመግፋቷ ጉዳይ አበረታች መሆኑን መናገራቸው ተዘግቧል። ድህነትንና የወጣቶች ሥራ አጥነትን መጋፈጥና መታገል ከውይይቶቻቸው አጀንዳ መካከል ይገኙ እንደነበረ የውጭ ጉዳይ ሚኒስቴሩ መግለጫ ይጠቁማል። በሌላ በኩል ደግሞ ከኢትዮጵያ ጉብኝታቸው በፊት ኤርትራን የጎበኘው የአሜሪካው ቡድን መሪ ትናንት አዲስ አበባ ላይ በሰጡት መግለጫ ኤርትራ ማካሄድ ያለባት ብዙ ለውጦች ቢኖሩም በተመለከቱት ሁኔታ መበረታታቸውን ተናግረዋል።
ኢትዮጵያ፣ ኤርትራና ደቡብ ሱዳን የጋራ የትብብር ፕሮጀክቶችን ለመተግበር ስምምነት ላይ መድረሳቸው ተዘግቧል። ጠቅላይ ሚኒስትር አብይ አህመድ፣ ፕሬዚደንት ኢሳያስ አፈወርቂና ፕሬዚደንት ሳልቫኪር ማያርዲት ትላንት የሶስትዮሽ ውይይቱን ያደረጉት በደቡብ ሱዳን ጁባ ከተማ መሆኑን የኢትዮጵያ መገናኛ ብዙሃን ዘግበዋል። ስምምነት የተደረሰባቸው የትብብር ፕሮጀክቶች የቀጠናውን የኢኮኖሚ ትስስር በማፋጠን ለጋራ ተጠቃሚነት እንደሚረዱ ታምኖባቸዋል። ሀገሪቱ በቀጠናዊና ዓለም አቀፋዊ ጉዳዮች ላይ በትብብር መስራት የሚችሉበትን አግባብ ማመቻቸት በሚቻልበት ጉዳይ ላይም በስፋት መክረዋል ተብሏል። በተጨማሪም በውጭ ጉዳይ ሚኒስትሮቻቸው በኩል የሀገሪቱን ኢኮኖሚያዊ ውህደት ለማምጣት እንደሚሰሩ ተስማምተዋል። ከደቡብ ሱዳን ወቅታዊ ሁኔታ ጋር በተያያዘም በደቡብ ሱዳን ዘላቂ ሰላምን ለማምጣት በጋራ መስራት እንደሚገባ አጽንኦት ሰጥተዋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በላብራቶሪ ምህንድስና የተዘጋጁ ደቂቃን የሰውነት አካላት ወይም ስቴም ሴል ህክምና የተደረገለት ኤችአይቪ በደም ውስጥ ይገኝ የነበረ ሰው ጸረ ኤችአይቪ መድኃኒት መውሰድ ካቆመ በኋላ ቫይረሱ ሳይገኝበት መቅረቱ ተዘገበ። ተመራማሪዎቹ ይህንን ለሁለተኛ ጊዜ አስተዋሉትን የፈውስ ስራቸውን ዛሬ ለንደን ላይ ለሚካሄድ ጉባኤ እንደሚያቀርቡ ተገልጿል። ህክምና ላይ የነበረው ግለሰብ መድኃኒት መውሰድ ካቆመ አንድ አመት ተኩል ያለፈው መሆኑንና ቫይረሱ በደም ውስጥ እንደሌለ የለንደን ዩኒቨርሲቲ ኮሌጅ ምርምርና ክትትል ቡድን መሪ የሆኑት የሪፖርቱ ጸሐፊ ራቬንድራ ጉፕታ አስታውቀዋል። የስቴምሴል ህክምና ቫይረሱ በደም ውስጥ ካለ ሰው የተወሰዱ ህዋሳትን በቤተ ሙከራ አዳብሮ ኤችአይቪን መቋቋም እንዲችሉ በማድረግ ኤችአይቪ በደም ውስጥ ወዳለ ሰው አካል በማስገባት የሚከናወን ነው። በምሽቱ ሐኪሙን ይጠይቁ ዝግጅታችን የባለሙያ ትንታኔ ይዘናል።
ሊቢያዋና ከተማ ትሪፖሊ በሚገኝ አንድ የስደተኞች ማቆያ ማዕከል ውስጥ ከጠባቂዎች ጋር በተፈጠረ ግጭት በርካታ ሰዎች መጎዳታቸውን UNHCR አስታወቀ። በኮሚሽነሩ ገለጻ መሰረት ግጭቱ የተፈጠረው ስደተኞቹ ለማምለጥ ሲሞክሩ ነው። የኮሚሽኑ ቃል አቀባይ ሻቢያ ማንቱ ሲናገሩ ፖሊስ ተቃውሞውን ለማስቆም በተንቀሳቀሰ ጊዜ 50 ሰዎች ተጎድተዋል ብለዋል። በጽኑ የተጎዱት ወደ ሆስፒታል መወሰዳቸውንም ተናግረዋል። ግጭቱ በደረሰበት ወቅት ማዕከል ውስጥ 400 የሚሆኑ ስደተኞች የነበሩ ሲሆን ከነዚህ ውስጥ 200 ኤርትራውያን፣ 100 የሶማሊያና 53 ከኢትዮጵያ፣ 20 ከሱዳን የመጡ እንደነበሩ ተገልጿል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዲሞክራቶች በርሳቸውና በአስተዳደራቸው ላይ ስፋት ያለው ምርመራ መጀመራቸውን አጠንክረው ተቃውመዋል። በተወካዮች ምክር ቤት ውስጥ ያሉ ዲሞክራቶች ትናንት ሰነዶችን እንዲልኩ ለ81 ሰዎች ደብዳቤ መላካቸው እብደት ነው ብለዋል። ጉዳዩ ለማይመለከታቸው ሰዎች ደብዳቤ የተላከው ለማዋከብ ታቅዶ ነው ሲሉም ተችተዋል። በዩናይትድ ስቴትስ የተወካዮች ምክር ቤት የዲሞክራቲክ ፓርቲው አባላት በፕሬዚደንት ዶናልድ ትራምፕ ላይ የጀመሩት ምርመራ የ2016ቱን ምርጫ ዘመቻ፣ የንግድ ተቋሞቻቸውን፣ የስልጣን ሽግግር ሂደቱንና ፕሬዚደንት ከሆኑ በኋላ ስልጣናቸውን ተጠቅመው ያቀረቡባቸውን ክሶች ለመሸፋፈን በፍትህ አሰራሩ ጣልቃ መግባታቸውን ያካትታሉ። የሕግ መወሰኛ ምክር ቤት ፍትህ ኮሚቴ በትናንትናው ዕለት ከትራምፕ ጋር ግንኙነት ላላቸው 81 ሰዎች በእጃቸው ያሉ ሰነዶችን በሁለት ሳምንታት ጊዜ ውስጥ እንዲያቀርቡ የሚጠይቅ ደብዳቤ ልኳል። ይህን ነው ፕሬዚደንቱ የተቃወሙት። የዳኝነት ጉዳይ ኮሚቴው ሊቀመንበር እንደራሴ ጄሮልድ ናድለር ምርመራው መጀመሩን ይፋ ባደረጉበት ወቅት ዶናልድ ትራምፕ ባለፉት በርካታ ዓመታት ውስጥ በመሠረታዊው የፍትህ አሰራርና ሕገ መንግሥቱ ላይ በየቀኑ ጥቃት ፈጽመው ከመጠየቅ አምልጠዋል ብለዋል። በዲሞክራሲ እሴቶቻችን ላይ የተደቀኑ ስጋቶች ካሉ መመርመር የተወካዮች ምክር ቤቱ ኃላፊነትና የሕግ መወሰኛ ምክር ቤት የፍትህ ኮሚቴ አብይ ተግባር ነው ሲሉም እንደራሴው ጄሮልድ ናድለር አብራርተዋል።
በ2016ቱ የዩናይትድ ስቴትስ ፕሬዝደንታዊ ምርጫ በዶናልድ ትራምፕ ተሸንፈው የወጡት ዲሞክራቷ ሂለሪ ክሊንተን በ2020ው ምርጫ እንደማይወዳደሩ አስታወቁ። ለፕሬዝደንትነት አልወዳደርም፣ መስራቴን መናገሬንና ለማምንበት ዓላማ በጽናት መቆሜን ግን እቀጥላለሁ ብለዋል ክሊንተን ከአንድ የኒውዮርክ ቴሌቪዥን ጋር ባደረጉት ቃለ ምልልስ። በአሁኑ ወቅት ሀገራችን ውስጥ የሚታዩ ሁኔታዎች እኔን በጥልቅ የሚያሳስቡ በመሆናቸው መናገሬን እንደምቀጥል ሕዝቡ መረዳቱን ማረጋገጥ እፈልጋለሁ ሲሉም ጨምረው አስረድተዋል። የቀድሞዋ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን የወቅቱ ፕሬዚደንት ዶናልድ ትራምፕን ለመቃወም በርካታ ዲሞክራቶች የፓርቲያቸውን ውክልና ለማግኘት እንደሚፈልጉ አስታውቀዋል። ከእነዚህ ውስጥ 5ቱ የምክር ቤት አባላት ሴቶች ሲሆኑ እነርሱም የማሳቹሴትሷ ኤሊዛቤት ዋረን፣ የኒውዮርኳ ክሪስተን ጊሊብራንድ፣ የሚኒሶታዋ ኤሚ ክሎባከር እና የካሊፎርኒያዋ ካማላ ሃሪስ ናቸው።
በምጣኔ ሀብቷ ግዝፈት በዓለም ሁለተኛ የሆነችው ቻይና ዘንድሮ ከገጠማት የእድገት ማዝገም ከዩናይትድ ስቴትስ ጋር የንግድ ንትርክ ውስጥ በመሆኗ ከባድ ፈተና ይጠብቃታል ሲሉ የሀገሪቱ ጠቅላይ ሚኒስትር ሊ ኪኪያንግ አስጠነቀቁ። ጠቅላይ ሚኒስትሩ 3000 ልዑካን ለተገኙበት ብሔራዊው የሕዝብ ምክር ቤታቸው ባደረጉት ዓመታዊ ንግግር ቤጂንግ በዚህ ዓመት የምትጠብቀው የምጣኔ ሀብት እድገት ከ6 እስከ 6.5% ይሆናል ሲሉ አስረድተዋል። ብዙ ሀገሮች ይህን የእድገት መጠን ለማስመዝገብ የሚቸገሩ ሲሆን ለቻይና ግን ከ30 ዓመታት ወዲህ ዝቅተኛው እንደሚሆን ተገምቷል። የቻይና ኮሚኒስት አመራር ሀገሪቱን ከዚህ ከባድ የምጣኔ ሀብት ማዕበል ሊያወጣ እንደሚችል እምነታቸው መሆኑን ግን ጠቅላይ ሚኒስትር ሊ ኪኪያንግ አስታውቀዋል። የዜናው ሰዓት አበቃ።
የአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ የካቲት 26 2011 ዓ.ም ምሽት ፕሮግራም ነው።
በለገጣፎ ጉዳይ ቃለ ምልልስ ይዘናል።
በተለይ አሁን ብዙ ተስፋ በሰነቅንበት ጊዜ ሁኔታዎች ይሻሻላሉ ይለወጣሉ ብሎ ህዝቡ በተስፋ በሚጠብቅበት ጊዜ የሰዎች መኖሪያ ቤት በቡልዶዘር ሲደረመስ ሰዎች ያለቁ ህፃን ያዘች እና አቤታውን ሲታይ በጣም አካሄዱ ራሱ ትክክል አይደለም ነው።
አቶ በትሩ ገብሩ ገብረ እግዚአብሔር የግሎባል አላያንስ አባል
የዛሬን ዜና ልዩ ከያደርቀው ምንድን ነው? መድኃኒት ከቆመው 18 ወር በኋላ አሁን ቫይረስ ምንም አለመታየቱ ትልቅ ነገር ነው። እንግዲህ ከዚህ ተነስቶ ሌሎች ግኝቶችን ለማግኘት በር ይከፍታል።
ዜና በጣም ጥሩና ለሁለተኛ ጊዜ ሀብትን ያደረገ ስለሆነ በጣም ጠጋ ብለን ማየት ያለብን ኢንፎርሜሽን ነው። እንደምታውቀው ኤችአይቪ እስካሁን ድረስ በጥሩ ሁኔታ ማከም መቆጣጠር ቢቻልም ማዳን ግን አልቻልንም እና ይሄ አሁን
ሁለት ድምጾችን የሰማችሁት የተከበራችሁ አድማጮች ቀደም ሲል የተናገሩት ዶክተር አሸናፊ ዋቅቶላ እርሳቸውን ተከትሎ የሰማችኋቸው ደግሞ ፕሮፌሰር ዳውድ ሰይድ ሲራጅ ናቸው። ትኩረቱ እስከዛሬ ፈዋሽ መድኃኒት ላልተገኘለት ኤድስ አዲስ ተስፋ የፈነጠቀ ህክምና ነው። ሙሉ ዝርዝሩን በሐኪሞን ይጠይቁ ዝግጅት እናቀርባለን በዚህ ምሽት።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የተወካዮች ምክር ቤት ዴሞክራቶች በምረጡኝ ዘመቻቸውና በግዙፉ የንግድ ድርጅታቸው ላይ ትናንት ሰኞ በከፈቱት ምርመራ እንደሚተባበሩ ተናግረዋል። ሚስተር ትራምፕ የምረጡኝ ዘመቻቸው ከሩሲያ ጋር በነበራቸው ግንኙነትም ፕሬዚዳንት ከሆኑ ወዲህም የፈጸምኩት አንዳችም ጥፋት የለም ሲሉ ማስተባበላቸውን ቀጥለዋል። ሪፖርተራችን ፓትሲ ዊዳኩስዋራ ከዋይት ሃውስ ያጠናቀረችው ዘገባ አለ ቆንጅታዬ ታቀርበዋለች።
ፕሬዚዳንት ትራምፕ በትረ ስልጣኑን ከያዙ ወዲህ ያለፉት 2 ዓመታት ጫጫታ የበዛባቸው ሆነው አልፈዋል። አሁን ደግሞ ሊበስበት ነው። የህዝብ ተወካዮች ምክር ቤት የፍትህ ኮሚቴ ሊቀመንበር ጄሪ ናድለር
We'll do everything we can to get whatever evidence. We are starting this investigation.
ማስረጃ ለማግኘት የምንችለውን ሁሉ እናደርጋለን። ምርመራውን እንከፍታለን።
የተወካዮች ምክር ቤቱ የፍትህ ኮሚቴ የፍትህ ማደናቀፍ፣ የሙስናና በስልጣን ያላግባብ መጠቀም ወንጀላዎች ዙሪያ ለሚያካሂደው ምርመራ የሚፈልጋቸውን ሰነዶች አምጡ ሲል በፕሬዝደንቱ ድርጅት በቤተሰባቸውና በንግድ ድርጅቶቻቸው ውስጥ ከ80 የሚበልጡ ግለሰቦችን ትናንት ሰኞ ጠይቋል። ከመካከላቸው የፕሬዝደንቱ የቀድሞ ጠበቃ ማይክል ኮሃን፣ ወንድ ልጆቻቸው ኤሪክ እና ዶናልድ እንዲሁም የልጃቸው ባለቤት ጃረድ ኩሽነር ይገኙባቸዋል። ዋይት ሃውስ በተገቢው ጊዜ ነው መልስ የምንሰጠው ብሏል ፕሬዝደንት ትራምፕ።
I cooperate all the time with everybody. And you know the beautiful thing, no collusion.
ምን ጊዜም ቢሆን ከሁሉም ጋር ስተባበር ነው የኖርኩት። ግን ቆንጆ ነገር ምን እንደሆነ ታውቃላችሁ? አንዳችም የተፈጸመ የመመሰጣጠር ተግባር የለም። ሁሉም የፈጠራ ወሬ ነው።
ፕሬዝደንቱ ሩሲያ እንደ አውሮፓውያን አቆጣጠር በ2016 ዓመተ ምህረት በምርጫው ጣልቃ ከመግባቷ ጋር የኔ የምረጡኝ ዘመቻ የፈጸመው አንዳችም ጥፋት የለም ብለው ሲያስተባብሉ ቆይተዋል። የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት የፍትህ ኮሚቴ ፕሬዝደንቶች ላይ በሚከፈቱ ከስልጣን ማስነሳት ደረጃ የሚደርሱ የክስ ሂደቶችን በተመለከተ ትልቅ ስልጣን ያለው ኮሚቴ ነው። ፕሬዝዳንቶች ሪቻርድ ኒክሰን እና ቢል ክሊንተን ፍትህ በማዛባትና በስልጣን ያላግባብ በመጠቀም ወንጀሎች ክስ የተመረመሩት በፍትህ ኮሚቴው ነው። ይሄኛው ያሁኑ ምርመራ እስካሁን ከስልጣን ማሰናበቻ ደረጃ የሚያደርስ የክስ ሂደት ላይ አልደረሰም። የአሜሪካ እድገት ማዕከል ባልደረባ ጀረሚ ቬነክ አስተያየት ሰጥቶበታል።
Whether this becomes a scandal for Donald Trump on the proportions of Watergate, the only scandal that has actually forced
እንግዲህ እስካሁን ፕሬዝዳንቱን ከስልጣን እንዲወርዱ ያስገደደ ብቸኛው ቅሌት የዋተርጌቱ ነው። ይሄኛው ዶናልድ ትራምፕን እዚህ ደረጃ ላይ ያደርስ እንደሆነ ከወዲሁን መልከት ብንል በመስክር ሰሚሽንጎች ላይ የሚሆነውን መጠበቅ ይኖርብናል።
የተወካዮች ምክር ቤቱ የሚያካሂደው ምርመራ ልዩ አቃቤ ሕግ ሮበርት ሙለር የሩሲያን የምርጫ ጣልቃ ገብነት በተመለከተ ካካሄዱት ምርመራ የተለየ ነው የሚሆነው። ሙለር የምርመራ ሪፖርታቸውን በቅርቡ ያቀርባሉ ተብሎ ይጠበቃል። የአሜሪካ ዩኒቨርሲቲ የፕሬዝዳንታዊ ታሪክ ምሁሩ አለን ሊችማን እንዲህ ይላሉ።
We just don't know what might come out in this report about conspiracy with the Russians. There's certainly a lot of smoke.
ሪፖርቱ ከሩሲያ ጋር መመሳጠርን በተመለከተ ምን እንደሚል አናውቅም። በርግጥ ብዙ ጥይስ አለ እሳት አለ የሚለው ለማወቅ ሪፖርቱን መጠበቅ ይኖርብናል።
የተወካዮች ምክር ቤቱ ዲሞክራቶች ምርመራ እንከፍታለን ያሉት ባለፈው ሳምንት የፕሬዝዳንቱ የቀድሞ የግል ጠበቃ ማይክል ኮሆን ለምክር ቤቱ ኮሚቴ በሰጡት ቃል ብርቱ ወንጀላ ማሰማታቸውን ተከትሎ ነው።
Everybody's job at the Trump organization is to protect Mr. Trump every day.
የትራምፕ ድርጅት አባል የሆነ ሁሉም ሰው ስራው በየቀኑ ሚስተር ትራምፕን መከላከል ነው። የምንበዛው ሰራተኞች ቢሮን ገባለን። እሳቸውን በሚመለከት በሆነ ጉዳይ እንዋሻለን። ያን እናውቅ ነበር። እናም ይሄ በቃ የተለመደ ነገር ሆኖ ነበር። በአሁኑ ጊዜ እዚች ሀገር ላይ ይሆነ ያለውም ያው ነው።
ከዚህ ሌላ በኒውዮርክ ደቡባዊ ወረዳ፣ በኒውጀርሲ እና በዋሽንግተን ዲሲ ፍርድ ቤቶችም የተከፈቱ ምርመራዎች እንዳሉ ይታወቃል።
ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ ቆንጅትን ለዘገባው። የትንታኔው መጽሔት ይቀጥላል።
በማዕከላዊና በምዕራብ ጎንደር ዞኖች በቅርቡ በተፈጠረው ግጭት ቤት ንብረታቸውን ጥለው የሸሹና በመጠለያ ጣቢያ ውስጥ ያሉ ተፈናቃዮች በከፋ ችግር ውስጥ እንደሚገኙ ገልጸዋል። በዚሁ አካባቢ ያሉና ዘንድሮ በክልልም ሆነ በሀገር አቀፍ ደረጃ ብሔራዊ ፈተና የሚወስዱ ተማሪዎችም እስካሁን የፈተና ፎርም አልሞሉም ይላሉ የማዕከላዊ ጎንደር የዞን ትምህርት ቤት መምሪያ ኃላፊ። በተለይ በማዕከላዊና በምዕራብ ጎንደር ዞኖች ያሉ ተፈናቃዮችን በሁለት ወራት ውስጥ ወደ ቀያቸው ለመመለስ መንግሥት ቁሳቁሶችን እያሟላ ሲሆን የተማሪዎችን ችግርም ለመፍታት እቅድ ተይዟል ብለዋል የጽህፈት ቤቱ ኃላፊ አቶ አሰማሃኝ አስረስ። አስቴር ብስካናው ዝርዝሩ ልካለች።
አቶ ተፈራ ፈረደ በማዕከላዊ ጎንደር ዞን ታቻርማጭ ወረዳ በመምህርነት ሙያ ሲያገለግሉ የቆዩ ግለሰብ ናቸው። ካለፈው ጥቅምት ወር ጀምሮ በአካባቢው በተፈጠረው አለመረጋጋት ስራ አቁመው ጎንደር ከተማ ከዘመድ ጋር ተጠግተዋል።
ከቤተሰብ ጋር ተመልሼ ነው ያለሁት። ያለምንም ነገር
የማዕከላዊ ጎንደር ዞን ትምህርት መምሪያ ኃላፊ አቶ መስፍን እርካብ እንደሚሉት ደግሞ በአካባቢው ምንም እንኳን ከፋይናንስ ተቋማት ውጪ ያሉ ሌሎች የመንግስት ተቋማት ሁሉም ስራ ቢያቆሙም በመማር ማስተማር ሂደት ላይ ግጭቱ ትልቅ ችግር ፈጥሯል። ሁሉም የትምህርት ተቋማት ተዘግተዋል። ከ5000 በላይ ተማሪዎች ትምህርት አቆመዋል። ከ1000 በላይ መምህራንም እንዲሁ። ዘንድሮ በክልልም ሆነ በሀገር አቀፍ ደረጃ የሚሰጠውን ብሔራዊ ፈተና ለመውሰድ ተማሪዎች እስካሁን ፎርም አልሞሉም ይላሉ።
በአጠቃላይ እንግዲህ 51 ትምህርት ቤቶች 8105 ክልልና የሀገር አቀፍ ፈተና ተፈታኝ ፎርም አልሞሉም። ይህ ለሀገር አቀፍ ፈተናዎች ኤጀንሲና ለክልሉ ትምህርት ቢሮ አቅርበናል። 2 አማራጭ ተሰጥቷል።
በጉዳዩ ዙሪያ የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሀኝ አስረስ ከአሜሪካ ድምጽ ጋር በነበራቸው ቆይታ በአሁኑ ሰዓት በክልሉ ከ91000 በላይ ተፈናቃዮች ይገኛሉ። ተፈናቃዮችን መልሶ ለማቋቋም በቢሊየን የሚቆጠር ብር ያስፈልጋል። ይህንን ብር ለመሰብሰብ ደግሞ ግብረ ኃይል ተቋቁሟል።
በክልሉ ውስጥ ያሉ የተለያዩ ሴክተር መስሪያ ቤቶችን ግብርና፣ ጤና፣ ኮሚኒኬሽን፣ ምግብ ዋስትና እና ሌሎችንም ያካተተ ግብረ ኃይል ተቋቁሟል። በመከተል ርዕሰ መስተዳደር ማረግ የሚመራ እነዚህን ተፈናቃዮች መልሶ ወደነበሩበት ለማቋቋም የሚያስፈልገው ገንዘብ በቢሊዮን የሚቆጠር ይሄንን ገንዘብ የክልሉ መንግስትና ፌደራል ብቻውን የማይሸፍን ሆኖ ስለአገኘ ነው። ባለፉት 2 ሳምንታት የገቢ የርዳታ ማሰባሰቢያ ጥሪ አቀረበናል ለወገኖቻችን። ይሄ ግብረ ኃይል ነው ይሄንን እየመራ ያለው። አብዛኛው ድጋፍ መደረግ ያለበት እርዳታው መሰብሰብ ያለበት ወደ ማዕከል ሆኖ ከዛ በኋላ ከማዕከል ወደ ተለያዩ እርዳታው ደሚያስፈልጋቸው ክፍሎች ለማድረስ እንዲያስችለን ወደ 60 ሚሊዮን ብር በአሁን ሰዓት ቃል የተገባልን አለ። አብዛኛው ገንዘብ እየገባ ነው ወደ አካውንታችን። ብዙ ጉዳት ነው የደረሰው። ኢኮኖሚያዊ፣ ማህበራዊ፣ ስነ ልቦናዊ ጉዳቶች ደርሰዋል።
በተለይ በማዕከላዊና ምዕራብ ጎንደር ዞኖች ያሉ ተፈናቃዮች በሁለት ወር ውስጥ ወደ ቀያቸው ለመመለስ የክልሉ መንግስት እየሰራ ሲሆን በቃጠሎ የወደሙ ቤቶችን መልሶ ለመገንባት ከ30 ሚሊዮን ብር በላይ በሆነ ወጪ የቆርቆሮ ግዢ ተፈጽሟል። ተጨማሪ ቁሳቁሶችን ለማሟላት ገንዘብ እንደሚያስፈልግና ህዝቡ ትብብር እንዲያደርግ ጥሪ አቀርበዋል።
በተለይ በምዕራብና በማዕከላዊ ጎንደር ያለው የመፈናቀል ሁኔታ ከሌላው የመፈናቀል ሁኔታ ጋር ትልቅ ልዩነቱ ምንድነው? መንደሮቻቸው ፈርሰዋል። ቤቶቻቸው ተቃጥለዋል። ወደ 5600 በላይ ቤቶች ናቸው የተቃጠሉት። እነዚህን ቤቶች መልሰን መገንባት አለብን። ወደ 116000 ከብቶች ተፈናቅለዋል። እነዚህን ከብቶች እንደገና እንዳይሞቱ መኖ ማቅረብ አለብን። እነሱን መኖ ሳናቀርብ ቀርተን በሬዎቹ ላሞቹ ከሞቱ በሚቀጥለው መኸር እርሻ አርሶ አደሩ ማረስ አይችልም። ስለዚህ ድርቅ ይሆናል ማለት ነው። ስለዚህ በተቻለ መጠን ይሄንን አሁን በአይነት በተለይ ከፍተኛ የሆነ አስተዋጽኦ ያደረገ አሁን ለምሳሌ ለመኖ ለማቅረብ በዚህ በመስራቅ ጎጃም በምዕራብ አማራ በኩል ያለውን የክልሉ ክፍል አርሶ አደሩ ከፍተኛ የሆነ መኖ አስተዋጽኦ ያደረገ ነው ያለው። ይሄንን እየጫን ወደ ማዕከላዊና ምዕራብ ጎንደር ያጓጓዝን ያለ ነው። በሌላ በኩል ደግሞ ከሀገር ውስጥም ከውጭ ሀገርም ያሉ አካላት እንደዚሁ ድጋፍ ለማድረግ እጃቸውን እየዘረጉ ነው ያሉት። የገቢ ማሰባሰቢያ መርሃ ግብሮች ይኖሩናል። አሁን ከኢትዮ ቴሌኮም ጋር ተነጋግረን እየሰራን ያለ ነው። በቅርብ ቁጥሩን እናሳውቃለን። ይሄን ቁጥር ይፋ አድርገን ህዝባችን አስተዋጽኦ እንዲያደርግ ጥሪ እናቀርባለን። በገንዘብ ለምሳሌ ድጋፍ ማድረግ ለሚፈልጉ 1-3 አካውንቶች በአሁኑ ሰዓት ተከፍተዋል። አማራ ናሽናል ሪጅናል ስቴት ኮሙኒኬሽን ኦፊስ የሚል ገጽ አለ፣ የፌስቡክ ገጽ። እሱ ላይ በቅርብ እናስተዋውቀዋለን። ስለዚህ ገንዘቡ መግባት ያለበትም እርዳታውን መደረግ ያለበት በተቻለ መጠን በአንድ ቋት ሆኖ ለእርዳታም ለማከፋፈልም ፕሮግራም ለመያዝም የሚያስችል ስለሆነ ሁሉም አካላት በተናጠል እርዳታ ከማድረግ ይልቅ ሰብሰብ ብያሉ በተናጠልም ቢሆን ወደ መንግስት አካውንት ቢገባና ከዛ በኋላ በየጊዜው ደግሞ ገንዘቡ የት ላይ ዋለ፣ ምን ምን ስራዎች ተሰርቷል የሚለውን በየጊዜው መግለጫ ስለምንሰጥ።
አቶ አስተማሪን ከትምህርት ጋር በተያያዘ ለተፈጠሩ ችግሮች የሰጡት መልስ ዘንድሮ በክልልም ሆነ በሀገር አቀፍ ደረጃ ብሔራዊ ፈተና ለሚወስዱ ተማሪዎች ሁለት እድሎች እንደተመቻቹ ጠቁመው የመጀመሪያው ተማሪዎች የማካካሻ ትምህርት ወስደው እንዲፈተኑ ይደረጋል፣ አለበለዚያ ፈተናው በልዩ ሁኔታ ወደ ሌላ ጊዜ እንዲዛወር ይደረጋል ብለዋል። በአማራ ክልል በአሁኑ ሰዓት ከተለያዩ ክልሎች የመጡ ከ91000 በላይ ተፈናቃዮች የሚገኙ ሲሆን ከእነዚህ ውስጥ 50000 የሚጠጉት በማዕከላዊና ምዕራብ ጎንደር ዞኖች የተፈናቀሉ ናቸው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ምስጋናው ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። የደቡብ ሱዳን ሴቶች የባህልና የሰላም ልዑካን ቡድን በኦሮሚያ ምዕራብ አርሲ ዞን ኮፈሌ ከተማ ተገኝቶ የሲቄን ባህላዊ ልማድና ወግ ተመልክቷል። የቡድኑ መሪ ፕሮፌሰር ሜኬ ሀብሻሊ ኢትዮጵያ ግጭቶችን በባህላዊ መንገድ የመፍታት ጥሩ ተሞክሮ አላት ብለዋል። ሪፖርተራችን ዮናታን ዘብዲዮስ ሐዋሳ ላይ ተጨማሪ ዘገባ አለው።
ሲቄ በኦሮሞ ባህል ወላጆች ለሙሽሪት አዘጋጅተው የሚሰጧት ቀጣለ ካናቱ አካባቢ ቆዳ ታሰረበት የኦሮሞ ሴቶች የሚይዙት በትር ነው። በኦሮሞ ጋዳ ስርዓት ውስጥ ትልቅ ትርጉም የሚሰጠው የኦሮሞ ሴቶች የእርቅና የሰላም ተምሳሌት ነው። ሲቄ 25 የሚሆኑ ከሱዳን ዳርፉር ግዛት የተወጣጡ ሴቶች ሲቄ የተሰኘውን የኦሮሞ ሴቶች የግጭት አፍታት ልምድ ለመቅሰም ምዕራብ አርሲ ዞን ኮፈሌ ወረዳ ተገኝተዋል። ሴቶቹ የመጡበት አካባቢ የግጭት ቀጠና ሲሆን ለግጭቶቹ እልባት ስለማያገኙ ለተለያዩ ማህበራዊና ኢኮኖሚያዊ ችግሮች ተጋላጭ መሆናቸው ነው። የሴቶቹ ቡድን መሪና መቀመጫውን ሱዳን ያደረገው በአፍሪካ ምጣኔ ሀብትና ማህበራዊ ጉዳዮች ላይ ምርምር የሚያደርገው የማህሙድ ዳሃሪ ማዕከል ዲሬክተር ፕሮፌሰር ሜኪ ሀሻቢል የተናገሩት። በአንጻሩ ደግሞ ኢትዮጵያ ውስጥ የሚፈጠሩ ግጭቶች በባህላዊ የግጭት አፈታት ዘዴ መቋጫ ያገኛሉ። የመምጣታችን ምክንያትም ይሄው ነው ብሏል። ልምድ መውሰድ
So we selected Ethiopia as a very good example to these countries.
ከዳርፉ ግዛት እዚህ ኮፈኔ ድረስ መጣ ነው የሱዳን ሴቶች ባይላዊ ግጭት አፈዛዘዴ ከሴቶቻቸው እንድማሩ ፈልገን ነው። እንደምታውቀው ሱዳን ዳርፉር የግጭት ቀጠና ከሆነ 10 አመት ተቆጥሯል። ሴቶች ሰላም እንደረጋግጡ ብዙ ጥረት የተደረገ ሲሆን በተመረጡና ሲከታማ ልምዶች መታገስ ላለበት የኦሮሞ ሴቶችን የሲቀባ ኃይል ባይላዊ የግጭት አፈዛዘዴ ልምድ ወስደናል። እጅግ በጣም ደስ ብሎናል።
Thanks to the traditional culture which is embedded in it some systems of conflict resolution.
ኢትዮጵያና የምስራቅ አፍሪካ በየነ መንግስታት የልማት ድርጅት ኢጋድ የነጋዴ ሴቶች ማህበር ፕሬዝዳንት ወይዘሮ እንግዳ ይሸቴም ኢትዮጵያ ውስጥ ከዘመናዊ ዳኝነት በላቀ ሁኔታ ግጭት የሚፈታው በባህላዊ ስርዓት መሆኑን ሰምተው ነው በአካል ለማየትና ልምድ ለማቅሰም በውጭ ጉዳይ ሚኒስቴር በኩል የመጡት ብለዋል። ለሌሎች ልምድ ማጋራት እንዳለ ሆኖ ባህላዊ ስርዓቱን በማሳደግ አገር ውስጥ በተለያዩ ቦታ የሚታየውን ግጭት መፍታትና ሰላም ለመፍጠር ባህሉን መጠቀም የሚያስፈልግም ተናግሯል።
የገዳን ስርዓት አውቀውታል ያውቁታል። የሴቶችን የፍቺ ስርዓት ግን አያውቁም። ብዙ ጊዜ የተደበቀ ነው። ይሄን አደባባይ ለማውጣት ነው ከባህልና ቱሪዝም ሚኒስቴር ጋር በመቆራኘት ይሄንን ይዘን ነው የመጣን። ግጭቶችም ችግሮችም ቢኖሩ ተቻችለን እየተራረቅን ያለ ነው። አሁን ይሄ ያባገዳ ስርዓት የሽንቄ ስርዓት ብዙ ስራ እየሰራ ነው ያለው። ግን ወጣቶቻችንን መሃል ላይ አንድ ሴንቸሪ ያላስተማርናቸው አለ። ባህላችንን ያዘለልናቸው አለ። የባህል ፍርአት የባህል ፍቻችንን ለልጆቻችን አላስተማርንም። ወደ ቤታችን አላመጣነውም። እኛ አልተጠቀምንበትም። ሌላው ግን እንደ ተምሳሌ ታርጎ ያያል።
በባህልና ቱሪዝም ሚኒስቴር የሴቶች የጣናትና ወጣቶች ጉዳይ ዳይሬክተር ወይዘሮ ወይንሸት ኃይለ ማርያም ሲቀይ በገዳ ስርዓት ውስጥ ለሴቶች የተሰጠውን ቦታና ክብር የሚያሳይ ትልቅ ባህላዊ ስርዓት መሆኑን ተናግሯል። ሲቀይ ላይ ጀምርነውን አገር በቀል ውቀትና ባህል ሰላም ለማስፈን የመጠቀም ስራ ከሁሉም ብሔረሰቦች ባህል ውስጥ ፈትሽን በማውጣት ሰላማችን የማረጋጋትና ለዓለም ማስተዋወቅ ስራ እንሰራለን ብሏል።
በገዳ ስርዓት እንደ አንድ ተቋም የምትወሰደው የሲንቄ ባህላዊ ስርዓት ነው። ሴቶች ደግሞ ስለራሳቸው መብታቸው ቢረጋግጥ አለመግባባት ቢፈጠር ከመብታቸው አንፃር እንደገና አለመግባባትን ግጭትን ከመፍታት አንፃር ያላቸውን ቦታ በሚገባ ያሳያል። ስለዚህ እነዚህ መሰል ባህላዊ ስርዓቶችን በደንብ ማሳደግ ይገባናል። ልንጠቀምባቸው ይገባል። ልናስተዋውቃቸው ይገባል። እንደ ሀገር እንደ ዓለምም ብዙ ነገሮች አሉን ብለን ይሄንን ልናስተዋውቅ ይገባል።
የኦሮሚያ ባህልና ቱሪዝም ቢሮ ምክትል ኃላፊ አቶ አድማሱ አበሩ በበኩላቸው ሲቀይ ባህላዊ ስርዓት ሴቶች ነጻነታቸውና መብታቸውን የሚያስከብሩበት ተቋም ነው ብሏል። ሴቶች ሰላም በማስከበር ሂደት ውስጥ ያላቸውን ሚና የሚገልጽ አገር በቀል የዲሞክራሲና የእኩልነት ማስከበሪያ ስርዓት እንደሆነም ገልጿል።
ባህላዊ ሁንዱላቸውን ይዞ በሄዱበት ቁጥር ምንም አይነት ግሩፕ ቢጣላ ምንም አይነት ጥል ቢኖር ጥሉ ክላሽም ተማዞም ይሁን ሌላም ጥለ መሰረትም ሁን ወዲያው ነው ይቆማል። ስለዚህ ሴቶች የሰላም ተምሳሌት ናቸው በአለም ደረጃ። ይሄን በአለም ደረጃ ሴቶች የሰላም ተምሳሌት ለመሆናቸው ትልቁ ምስክር የሚሆነው አሁን የሲቀ የእናቶች የሲቀ ስርዓት ነው። በሌላ በኩል ደግሞ የገዳ ስርዓት እንደ ሀገር አፍሪካ ኢንዲጂነስ ዲሞክራሲ ነው ማለት ይቻላል።
የገዳ ስርዓት የሆነው የሲቀ ባህል የኦሮሞ ሴቶች ግጭት በሚከሰትበት ጊዜ እርቅና ሰላም የሚያወርድበት ስርዓት ነው ያሉት ደግሞ የሚራብ አርሲ ዞን ነዋሪ ወይዘሮ ሳራ ናቸው።
አከባቢ ላይ ግጭት ካለ እቤት አትሆንም፣ እቤት አትቀመጥም። ትወጣለች፣ ሙሽርነቷን ጨርሳለች። አከባቢ ላይ እልልታ ከተሰማ እልልልልልል ማለት የእናቶች የመግባቢያ ድምጽ ነው። እልልታው ለምንድን ነው? ግጭት አለ ወይስ የተመታ ሰው አለ ወይስ ሌላ ነገር አለ? እምለውን ነገር እስኪያጣሩ እልልታ ቦታ ሲሄዱ ባዶ እጃቸውን አይሄዱም። ሰው ሲጣላ እቺን ሲንቅ ይዘው መሃል ከገቡ መቀነት አለ፣ ከቆዳ ተሰራ መቀነት አለ። እሱን ይዘው የተጣላ ህዝብ ጋር ወይንም ደግሞ ጎሳ ጋር ገብቶ በመሃል ገብቶ ይሊሊሊሊሊሊሊ ያሉ ከገቡ ጥሉ አይቀጥልም። ወዲያው ነው ጥሉ የሚቆመው። ከዛን በኋላ ሽማግሌ ሊመጣና ችግሩ ምንድነው ብሎ ጠይቆ ሰላም ያወርዳል። ስለዚህ ሲንቄ ያገበች እናት ናት የምትይዘው። ልጃገረዶች አይዙም። ሲንቄን የምትጠቀሙባት ግጭት ሲኖር ግጭት እንዳይቀጥል ያረጋሉ። መሃል ገብተው ሰላም ያወርዱበታል። ሲንቄ ጦራችን ናት ይላሉ። ጦራችን ናት ማለት የሚዋጉበት ሰው የሚመቱበት ቢበደሉ እንኳን የሚበቀሉበት ሳይሆን ሰላም የሚያወርዱበት።
ዋንጋሌ ጀነት ወሎለት ገጀደ ሲንቅ ወራን ዱበርቶታ ሲንቅ ሲንቅ ከና ቀበለት ሎላ ከና ኦልቺ ኡፊ ከና ማናያኔ
ወጡ ኡፊ ጀነት ወሎለት ሲንቅ ከየቀበለት ተውራና ናምሱ ተሎላ ናምሱ ታዲንልን አፎምባኔ እዚ ቀበለ ጀነት
ሲቄ በገዳ ስርዓት ውስጥ ሴቷን ከአባ ገዳው ጋር አቻ የሚያደርጋት የሃዳ ሲንቄ ምልክት ነው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን ዘብዲዮስ ለዘገባው። የተከበራችሁ አድማጮቻችን አሁን ከምሽቱ 3 ሰዓት ተኩል ሆኗል። አዲስ አበባ ላይ ዌብሳይታችን amharic.voanews.com ላይ አለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በነገራችን ላይ ይሄ አሁን እየሰማችሁት ያላችሁት ዝግጅት አየር ላይ በፌስቡክ ላይቭም በቀጥታ እየተላለፈ ነው፣ ማዳመጥ ትችላላችሁ። የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከጉግል ፕሌይ ወይም ከአፕ ስቶር ጭናችሁ ዝግጅታችንን በጠራ ሁኔታ መከታተል፣ መሳተፍ፣ መካፈል ትችላላችሁ። የምሽቱ ስርጭታችን እስከ 4 ሰዓት ይቀጥላል። በለገጣፎ ጉዳይ ንግግር ይዘናል።
በብዛት የሚታወቀው በእንግሊዝኛ ስሙ ነው። Global Alliance for the Rights of Ethiopians ይባላል። ለኢትዮጵያውያን መብት መከበር የሚሰራ ቡድን ነው። ባለፈው ሳምንት አንድ የተማጽኖ ደብዳቤ petition ይፋ አድርጎ የህዝብ ፊርማ እያሰባሰበ መሆኑን አስታውቆ ነበር። የፊርማ ማሰባሰቡ ምክንያት ደግሞ በአዲስ አበባ ለገጣፎ አካባቢ የነበሩ የብዙ ሺህ አዲስ አበቦች መኖሪያ ቤቶች Global Alliance እንዳለው ከህግ ውጪ በኢሰባዊነት በመፍረሳቸው ነው። አዲስ አበባ ሁለት የቡድኑ አባላት አነጋግሮ የመንግስትንም መልስ አካቶ እንደሚከተለው አቅርቦታል።
በዚህ የዜጎች ሰቆቃ ለአንዴና ለመጨረሻ ጊዜ የሚያበቃበት የለውጥ ጉዞ ጀምረናል የሚል ብሩህ ተስፋ በሰነቅንበት የሽግግር ወቅት በልማት ስም ዜጎችን ያለበቂ ቅድመ ዝግጅት ከመኖሪያቸው አፈናቅሎ ለእንግልት መዳረግ ተቀባይነት የሌለው ኢሰብአዊ እርምጃም ስለሆነ መንግስት በአዲስ አበባ አካባቢ ለተፈናቀሉ ዜጎች አፋጣኝ መፍትሄ እንዲሻ፣ ይህን አይነቱን እንቅስቃሴም በአስቸኳይ እንዲቆም፣ ለተፈናቀሉ ዜጎችም ተገቢው ክብካቤ እንዲደረግላቸው ለመጠየቅ ይህንን ህዝባዊ አቤቱታ public petition እንዲፈርሙ እናሳስባለን ይላል የተላለፈው ጥሪ። እና አቤቱታው ምን ላይ ደረሰ? ለነማን ቀረበ? ምን ያህልስ ህዝብ ፈረመ? እነዚህንና ሌሎችንም ጥያቄዎች ለሁለት የቡድኑ አባላት አቅርበናል።
በትሩ ገብረ እግዚአብሔር ባላለሁ በዓለም አቀፍ ትብብር ለኢትዮጵያውያን መብት ከመስራች ቦርድ አባላት አንዱ ነኝ።
እሺ፣ እኔም ተፈራ ደምሴ ባላለሁ የግሎባል አላያንስ የቦርድ አባል ነኝ።
ሁለታችሁንም አመሰግናለሁ። አቶ በትሩስ፣ ምንድነው ተማጽኗችሁ? ምንድነው ጥያቄያችሁ? ምንድነው የምትፈልጉት? ከማን ነው የምትጠብቁት መልስስ?
ይሄ መፈናቀሉ ነገር ሁለት መልክ አለው። አንዱ በዘውግ ላይ የተመሰረተው አካሄድ ያመጣው አንዱ ብሔር ከሌላው ጋር ይሄ እኛ ነው የናንተ አካባቢ አይደለም የሚል የማፈናቀል ነገር ነው። አሁን በጎንደርም በሌሎችም አካባቢዎች የምናየው በአዲስ አበባና አካባቢው የታየው ትንሽ ለየት የሚያደርገው የመንግስት አካላት ናቸው ሰዎችን ከቤታቸው እንዲወጡ የሚያደርጉ። ቦታው አንደኛ ለልማት ይፈልጋል፣ ሁለተኛ መጀመሪያውኑ ሲሰሩት በህጋዊ መንገድ ፈቃድ አግኝተው አይደለም የሰሩት የሚል ነገር ነው። እና የኛ አቤቱታ ህጋዊ ነው አይደለም የሚለውን ኢንቨስቲጌት አድርገን የደረስንበት ነገር ስለሌለ እሱ ላይ ለመከራከር አይደለም። ከሰብአዊ መብት አንጻር መንግስት አንድም ቦታ ልማት ከፈለገው በህጋዊም ይኑር ያለ ህግም ይኑር መንግስት በመጀመሪያ ደረጃ ለዜጎቹ ህልውና እና ጥበቃ ማድረግ ግዴታ አለበት። እና የመጀመሪያው መመለስ ያለበት ጥያቄ እነኚህ ሰዎች ከዚህ ስናስወጣቸው ምን ይሆናሉ ለሚለው እቅዱ ሲወጣ ጀምሮ መንግስት በዚህ ላይ ተኩሮ መስራት ይገባዋል። ለዚህ ነው የአቤቱታውም አርስት ቅድሚያ ትኩረት ለሰብአዊነት ያል ነው።
እኮ ታዲያ ጥፋት ነው አይደለም የሚለው ውስጥ አልሄድንም ብለውኛል። ግን ከያዛችሁ እኮ ትክክል አይደለም ወደ ማለት ነው። ለምን ለተፈናቃዮች ህልውና ቦታ አልተሰጠም? ቅድሚያ ለትኩረት ለሰብአዊነት ስትሉ ለሰብአዊነት ቅድሚያ አልተሰጠም ማለታችሁ ነውና አሁን የተደረገ ያለው ቤት የማፍረስና ሰዎችን የማፈናቀል ሁኔታ ትክክል አይደለም የሚል መደምደሚያ ላይ መድረስ ትክክል አይሆንም እንዴ?
ልክ ነው። በተለይ አሁን ብዙ ተስፋ በሰነቅንበት ጊዜ ለውጥ መጥቷል ብለን ባለፈው 10 ወራት ዶክተር አብይ ጠቅላይ ሚኒስትር ከሆነ ወዲህ ሁኔታዎች ይሻሻላሉ ይለወጣሉ ብሎ ህዝቡ በተስፋ በሚጠብቅበት ጊዜ በፊት ይደረግ እንደነበረው የሰዎች መኖሪያ ቤት በቡልዶዘር ሲደረመስ ሰዎች ያለቅሱ፣ ህፃን ያዘች እናት እንትን ስትል አቤቱታውን ሲታይ በጣም ከሚጠበቀው የተለየ ሁኔታ ስለሆነ አካሄዱ ራሱ ትክክል አይደለም ነው። እኔ ያንን አላጣራንም ያልኩት በህግ አንጻር ወይ ፍርድ ቤት ሄዶ ያንዳንዱ ሰው ማስተዋቂያ ተሰጥቶት አንተ አላግባብ ነው ሄድከው ይሄናል ግዜ ልቀቅ ብሎ ፍርድ ቤት አልፈረደበት ያው አስፈጻሚው አካል ነው መመሪያውንም የሚያወጣው ራሱ ነው የሚያስፈጽመውም ራሱ ነው ደግሞ በስምንት ቀን ምናምን ይባላሉ አንዳንዶቹ 15 አመት ኖረናል እዛ ይላሉ ያን ያህል ግዜ መንግስት የት ነበር የሚሉሉ ጥያቄ አስነሳልና አንተ ያልከው ትክክል ነው
ለአቶ ተፈራ እድል ሰጣለሁ ቀደም ሲል አቶ በትሩ በዘውግ ላይ ያተኮረ መፈናቀል ከመካየር ከጀመረ ቆይቷል ብለዋል ቀደም ሲል ሲካየር ነበር በሰሜን ጎንደር ሌላውን ቦታ በሺዎች የሚቆጠሩ እና ግን ያኔ እናንተ ፔቲሽን ማስፈረም አልጀመራችሁም ወይም አካሄዱ እንዴት ነው ይታሰበበት ቅድሚያ ለሰባዊ ጉዳይ ይሰጣል አላችሁም አሁን ነው በአዲስ አበባ ጉዳይ የተነሳችሁት ያኔ ምን ነው ዘገያችሁ አቶ ንጉስ አቶ ተፈራ
ከዚህ በፊት በሻንጉል ጉምዝ አማራጭ ተፈናቅለዋል እንዲሁም ከሶማሌ ክልል ኦሮሞዎች ተፈናቅለዋል ላይ መፈናቀሉ በየቦታው የነበረ ነገር ነው አሁን ግን በተለይ ሰሞኑን በጠቅላይ ሚኒስትር ጽህፈት ቤት ሸንጎ ላይ አቶ ለማ መገርሳ አዲስ አበባን አስመልክቶ ስለ አርባን ፖለቲክስ እና ዴሞግራፊ ለተነሱ ጥያቄዎች የሰጧቸው መልሶች ነበሩ ተስተውስት ከሆነ ይሄው ምንድነው ከ500,000 በላይ ለሁም ለሚያሉ ከሶማሌ ክልል ተፈናቀሉና ወደ መጡበት ክልል እንዲመለሱ ስላልፈለግን ችግሩን ወደ መልካም ነገር ቀይረን ወደ ከተማ ያሰፈርናቸው ሲሆን 6000 የሚያክሉትን ደግሞ አዲስ አበባ ውስጥ አስገብተናል ለጊዜው ገበሬዎች ስለሆኑ የከተማነት ችግር እንደሚቸገሩ ቢገባንም ከሁለት አመት በኋላ ግን በግራቸው እንደሚቆሙ ማለትም እንደሚለምዱ ተናግረው ነበር እና ይሄ ትልቅ ስራ ነው በአንጣሩ ግን የከተማነት ኑሮ የተዋሃዳቸው እንደዚሁም ለነዚህ ኮሮሚያ ለመጡ ተፈናቃዮች መቋቋሚያ የሚሆን እንኳን ከ500 ብር የከፈሉ የለገጣፎ ነዋሪዎች በህገ ወጥ የቤት ግንባታ ሰበብ የሚያርፉበት መጠለያ ሳይዘጋጅላቸው ነው በቡልደዘር ለአመታት የደከሙበትን ንብረትና ሀብት ያጠፉባቸው እና ከነዚህ ጋር በአንጻራዊ ስንመለከተው እነዚህን ከሶማሊያ ክልል የተፈናቀሉትን ኦሮሞዎች በተቻለ መጠን በአዲስ አበባ ዙሪያና አዲስ አበባ ውስጥ እንዲሰፍሩ ከባድ ጥረት ሲያደርጉ እነዚህ ግን ለዘመናት ከተሜ ነዋሪነትን የቀመሱና ለዘመናት ቦታው ላይ በህጋዊ መንገድ ከገበሬዎች ቦታ ገዝተው ንብረት የገነቡ ያፈሩ በዘጋጃ ቤት ግብር የከፈሉ በተጨማሪም ደግሞ አካባቢው ላይ ለሚሰሩ ልማቶች ለመንገድ ለመብራት ለውሃ ብዙ አስተዋጽኦ ያደረጉ እንደመሆናቸው መጠን ይሄ ሁሉ ሲደረግ የከተማው መዘጋጃ ቤት ወይም የለገጣፉ የወረዳው ጽፈት ቤት ሳይውቀርቱ አይደለም ለአብሯቸው ነበር ሲሰው የነበረው
ጥያቄን ልብ ብለሳል ብዬ ተስፋረጋለሁ እኔ እንኳን ምንድነው ከዚህ ቀደም በዘውግ ላይ የተመሰረተ ማፈናቀል ነበርና ያንን የምታውቁ ከሆነ ያኔ ምን ነው ዝማላችሁ አሁን ዛሬ ለምን ዛሬ የሚለው ነበር አቶ በትሮም ሲዱበት እስቲ
አዎ እንደው በቀጥታ ለመመለስ ያንዳንዱ በዘውግ ተኮር የሆነ ማፈናቀል በተ የለዘበት ጊዜ ሁለት ነገር አርገናል አንደኛ መግለጫዎች አውጥተናል ሁለተኛ የገንዘብ እርዳታ አድርገናል ለጊዜው ለለት የሚሆን እርዳታ አስቸኳይ እርዳታ ይሄን ያረግንበት ምክንያት ያኔ ተዚላችሁ እንደሆነ የነበረው የመንግስት አመለካከትና አካሄድ በቀጥታ የምንቃወመው ነበር እና መንግስት በዛ በነበረው አመለካከቱና ፖሊሲው አቤቱታ ማቅረብ ፔቲሽን አስፈርሞ አቤቱታ ማቅረብ ምንም ፋይዳ እንደማይሰራ እናውቅ ነበር በተለያዩ ምክንያቶች በየጊዜው በተደረጉ ርምጃዎች የታዩ ውጤቶች ስላሉ ስለዚህ ያ አካሄድ አይጠቅምም በሚል አሁን የፔቲሽን ስልት ያረግነው አሁን ያለው አመራር አመለካከት ይሄ ስህተት ተደርጎ ይሆናል እንጂ ወይንም ጠቅላይ ሚኒስትሩ በቀደም እንዳሉት እነኛ አጋር ከሚሏቸው ፓርቲዎች ጋር ሲወያዩ ዝናቡ በሰኔና በሐምሌ መጀመሪያ ላይ ሲዘንብ አዋራ ብቻ ነው ጠርጎ የሚሄደው ወደ ስር የሚገባው ቆይቶ ነው እንዳሉት ወደ ስር ስላልደረሰ ይሆናል እንጂ እነሱ ይሄንን አያረጉም ከሚል ተስፋ ነው ባቤቱታ መልክ ያቀረብነው በፊት ግን በጣም ጠንከር ባለ ተቃውሞ መልክ ነው የምናቀርበው
እሺ ቅድሚያ ትኩረት ለሰባዊነት ስትሉ ነው በቀጥታ ለማን ነው ይሄንን እንደማሳሰቢያ ይመስላል ለምሳሌ ለመንግስት አካላት ነው ለባለስልጣናት ነው ወይስ ደግሞ እንደው አጠቃላይ እንደ ርዕስ ነው ቅድሚያ ትኩረት ለሰባዊነት
በፌደራል በክልልና በከተማ አስተዳደሮች ይሄ ጉዳይ የሚመለከታቸው ሁሉ የዚህን የሰባዊነት ጥያቄ ትኩረት ሰጥተው አራት ነገሮች ነው የጠየቅነው አንደኛ በአስቸኳይ እነኚህ ሰዎች እንክብካቤ እንዲደረግላቸው ሰባዊ የሆነ መጠለያም ሆነ ምግብም ሆነ ሁለተኛ አፋጣኝ መፍትሄ እንዲሰጣቸው አሁን ቤቱ ፈርሷል የት ነው የሚሄዱት ይመለሱ ሊባል አይቻልም ሌላው ጋር ሆነ የተደረገው አንድ አልፎ አልፎ ለመመለስ ተችሏል ቤቱ ስላልፈረሰ ሁለተኛ እንቅስቃሴው ይቁም፣ ሶስተኛው እንቅስቃሴው መቆም አለበት፣ አሁንም እየፈረሰ ነው ቤት። አራተኛውና ዋናው መሰረታዊ ደግሞ እንዲህ አይነት ነገር ሲታቀድ ልማት ያስፈልጋል። ነገር ግን ልማት ህዝብን ያማከለ መሆን አለበት እና አስቀድሞ ይሄ መታሰብ አለበት። እነኚህ ሰዎች ስናነሳ የት ይሄዳሉ ተብሎ ታይቶ አቋማቸው፣ የቤተሰቡ ብዛት፣ ያሉበት ሁኔታ፣ የገበያቸው ሁኔታ እነሱም ጭምር መክረውበት በስምምነት ሊፈጸም ይችላል። ልማቱ በቅድ ከተካሄደ ግን ትኩረት ሁሉ ጊዜ ለዜጎቹ መሰጠት አለበት፣ ለነሱ መብትም።
ለአዲስ አበባው ግን ከፔቲሽን ሌላ የገንዘብ አስተዋጽኦ ተደርጓል እንዴ? እሱ
ለመልሶ አቶ
እሺ
እንግዲህ እንደምታውቀው አቶ አዲሱ በአሁኑ ሰዓት በጎንደር ከ90,000 በላይ ወገኖቻችን ቤታቸው ተቃጥሎ ሜዳ ላይ ወድቀዋል።
አዎ የአውሮፓ ህብረት ዘግቦታል። እሺ
ኤግዛክትሊ። እና እኛም ደግሞ በተቻለ መጠን ቸር በተለያዩ ነገሮች መረጃውን በማስደገፍ ያው የምታውቀው እኛ እርዳታው የምንሰበስበው በውጭ ካሉ የዲያስፖራ ወገኖቻችን ነው። ያንን ለመሰብሰብ ጎፈንድሚ አቋቁመን እስካሁን ባለው ጊዜ ውስጥ ወደ $50,000 ለመሰብሰብ ችለናል። እና ያ በዚህ ባለበት ሁኔታ ላይ እንደገና የዚህ ግቡን ሳይመታ እንደገና ደግሞ ለዚህ ብለን ለማውጣት ለእኛ ትንሽ ከበደብን። እና እንደምታውቀው ወገኖቻችን ካልተባበሩን፣ ወገኖቻችን ይህን እርዳታ ለእኛ ለመስጠት ብዙም ጊዜ ሲደራረብባቸው ለእነሱም ይከብዳቸዋል በሚል አትሊስት ይህንን ራፋፍ አድርገን ነገር ግን በሚቀጥለው ጊዜት ውስጥ እና ህዝባችን የሚረዳን ከሆነ በአዲስ አበባ አካባቢ የተፈናቀሉት ወገኖች የሚያስፈልገውን እርዳታ ለማሰባሰብ በዝግጅት ላይ ነን ያለ ነው። ነገር ግን ይህንን በእጃችን የያዝነውን እናጠናቅና ለተጎጂዎች ገንዘቡን እናድርስ በሚል ነው እንጂ ይሄን ማድረጋችንም አይቀርም።
አቶ በትሩ፣
አንደኛ ይሄ የገንዘብ እርዳታውን በሚመለከት ይሄ በመንግስት የተጀመረ እንቅስቃሴ ስለሆነ መጀመሪያው ኃላፊነት የመንግስት ነው የሚል ጠቅር ያለ እምነት አለን። ስለዚህ ግፊት ማድረግ የምንፈልገው እነኚህን ሰዎች መንግስት መንከባከብ አለበት። የአካባቢው ሰው ኦልሬዲ እየረዳ ነው፣ የእምነት ተቋማትም አስጠግተዋቸዋል። ነገር ግን መንግስት ይሄንን አንዱ ሰብአዊነት ይቅደም ስንል ይሄ ነው ሆኔ ሆነ ነገሩ። ማንም ጥፋት ይሁን በማን ተፈጸመ ግን እነኚህ ሰዎች ሜዳ ላይ ወድቀው ማልቀስ የለባቸውም እንደ ዜጎች። እና ለእነሱ እንክብካቤ ማድረግ ደግሞ ይሄንን ብዙ የሚያስቸግረው አይደለም መንግስትና በተለይ በዚህ ሲቹዌሽን ቅድም ያልኩት መነሻው የመንግስት አካል ስለሆነ ይህንን ትኩረት እንዲሰጡት አደራ ለማለት ነው።
ለመሆኑ ይህን ጉዳይ መንግስት አውቋል የሚለው ጥያቄ ከማንም ሊነሳ የሚችል መሆኑ ግልጥ ነው። እጃችን ላይ ካለው መረጃ አኳያ ግን እንኳን የክልሉ የበላይ ኃላፊዎች ይቅርና የፌዴራል መንግስቱ ጠቅላይ ሚኒስትርም አውቀውታል። ዶክተር አብይ ከሶማሊያ፣ ከአፋር፣ ከጋምቤላ፣ ከሐረሬ፣ ከቤንሻንጉል ህብረተሰብ ተወካዮች ጋራ በተወያዩበት ወቅት የለገጣፎ ነገር ይደርሳቸዋል። መድረስ ብቻ አይደለም ክቡር ጠቅላይ ሚኒስትር ምነው አዘነጉን አይነት አቤቱታም እንደቀረበ ይሰማሉ። እና የህዝቡ ጥያቄ የህዝቡ ወቀሳ ተገቢ ነው አሉሳቸው።
በቅርቡ ለገጣፎ ላይ አንድ ስራ ተሰራ። እኔ ሲታቀድ ሲሰራ አልሰማሁም፣ ሲፈጸም አላውቅም። የኔ ስራ አይደለማ፣ ከተማ ስለማላስተዳድር የኔ ስራ አይደለም። ህዝቡ ግን የጮኸው አብይ ብሎ ነው። ትክክል ነው። ከእኔ የሚጠብቀው ነገር አለ ማለት ነው። ማስተካከል አለብን ብሎ የሚያስቡ ነገር ስላለ
መንግስትን መውቀስ ይልቁንም ህዝብ ቆሞልኛል ብሎ የሚያስበውን መንግስት ማስተካከል አለብህ ብሎ የሚሰማውን ነገር ማንሳት ተገቢነቱን ነው ያመለከቱት ጠቅላይ ሚኒስትሩ። ፈረሱም ይኸው ሜዳውም ይኸው እንዲሉ ህዝብ መንግስቱን ማስተካከል አለብህ ያለውን ጉዳይም ለሚመለከተው ማለት ነው ለመንግስት አድርሷል ማለት ነው። መንግስትም ደርሶታል። ጠቅላይ ሚኒስትሩ ያሉት እንግዲህ ይህንን ነው ቢባል የሚያስገድ ይመስለኛል። በዚህ ጉዳይ ህዝብ ቢጠይቅ ቢወቅስ ትክክል ነው ማለታቸው ነው።
ኃላፊዎች ስንወቀስ ማድመጥ ያስፈልጋል። ወቀሳ ራሱ የማክበርና የመጠበቅ አንዱ እርምጃ ነው።
ጉዳዩን የኦሮሚያ ፕሬዝዳንት ለማ መገርሳ ተመልክተው አጣሪ ኮሚቴ እንዲቋቋም መመሪያ መስጠታቸውን ከኮሙኒኬሽን ጉዳዮች ቢሮ ኃላፊ ከአቶ አድማሱ ዳምጠው ጋራ ባለፈው ሳምንት ቪኦኤ ባካሄደው ቃለ ምልልስ ተገልጧል።
ስህተቶች ካሉ በዝርዝር እንዲታዩና የእርምት እርምጃ እንደሚወሰዱ ይህንን ጉዳይ የሚያጣራ አንድ ግብረ ኃይል ተደራጅቶ ወደ አካባቢው እንዲሰማራ ክቡር ፕሬዝዳንት ለማ መገርሳ አቅጣጫ አስቀምጠዋል። ስህተቶች ካሉ ይታረማሉ።
ተስፋ ሰጪ ቃል ነው። አንድ አንገብጋቢና የአዲስ አበባው ዘጋቢያችን ለአቶ አድማሱ ያቀረበው ጥያቄ ለምን አሁን የሚል ነው። ለምን አሁን ይሄ መሆኑ የተንኮል ለውጡን የማስጠላት ተወዳጁ ቲም ለማ ያተረፈውን ህዝባዊ ፍቅር ለመሸርሸር ነው ቢባል ሳቱ አድማሱ ይላል የኛ ዘጋቢ እና ለምን አሁን
ለውጡ በፊት የነበሩ ችግሮች አንድ ባንድ ሲጠኑ የመረጥ ጉዳይ በተለይ የኦሮሚያ ክልል ውስጥ በተለይ ደግሞ ከተሞች አካባቢ የህገወጥነት መስፋፋት የህገወጥ ግንባታዎች ዋነኛ የህዝቡ አጀንዳዎች ናቸው። ባለፉት 6 ወራት መሰረታዊ የማስተካከያ እርምጃዎችን መደላድሎችን ሲሰራ ቆይቷል። በአምስት ከተሞች ነው ይሄ ስራ ሲሰራ የነበረው። አሁን የተጀመረው ጉዳይ አይደለም። ለገዛ ሆኖ አምና ነው የተጀመረው። 1000 በላይ ቤቶች አምና ነው የፈረሱ።
በአጭር ጊዜ ይጣራል። ስህተቶች ካሉ ይታረማል ነው ያሉት አቶ አድማሱ። ወደፊት እናየው ነው።
አዲሱ አበበንና እንግዶቹን እናመሰግናለን። ወደ ቀጣዩ ቅንብር እንሸጋገር። ሐኪሙን ይጠይቁ።
ፈዋሽ መድኃኒት ሳይገኝለት 40 ዓመታት ለተሻገረ የጤና እክል ተስፋ የፈነጠቀ ግኝት ተብሏል። የምሽቱ ሐኪሙን ይጠይቁ የያዘው ጉዳይ ኤችአይቪን ማቆምና ማጥፋትም የቻለ የህክምና ዘዴ። ከጉዳዩ ጋር የብዙ ዓመታት ሙያዊ ትስስር ያላቸውን ሰዎች ይዘናል። ዶክተር አሸናፊ ዋቅቶላና ፕሮፌሰር ዳውድ ሰይድ ሲራጅ ናቸው። ዶክተር አሸናፊ የውስጥ ደዌ ህክምና ባለሙያ ናቸው። የሚኖሩት ዋሽንግተን ዲሲ ውስጥ ነው። በጸረ ኤችአይቪ ኤድስ ዘመቻ ውስጥ ከ20 ዓመታት በላይ አገልግለዋል። ፕሮፌሰር ዳውድ በዊስኮንሰን ዩኒቨርሲቲ የህክምና ሳይንስ ትምህርት ቤት የተላላፊ በሽታዎች ሐኪምና የዓለም አቀፍ ጉዞዎች ህክምና ክሊኒክ ክፍል ኃላፊ ናቸው። እርሳቸውም በጸረ ኤችአይቪ ኤድስ ህክምና እና በምርምር ላይ ለብዙ ዓመታት ሰርተዋል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ሁለቱንም አነጋግሯል።
እንግዶቼን አመሰግናለሁ። በቅድሚያ ዜናውን እንደርደር። ይህ ዜና ኔቸር በተሰኘው የሳይንስ መጽሔት ላይ ለንባብ በቅቷል። ለኤችአይቪ ከተጋለጡ ረጅም ዓመታት በኋላ በ2012 ህክምና መድኃኒት መውሰድ መጀመራቸው የተገለጠ አንድ ሰው ለ18 ወራት ለኤችአይቪ የሚሰጠው መድኃኒት ካቋረጡም በኋላ ከቫይረሱ ነጻ መሆናቸው ተረጋግጧል። ላለፉት 20 ዓመታት ኤችአይቪ ኤድስን አስመልክቶ ስንነጋገርባቸው ከነበሩ ሁኔታዎች የተለየ ገጽታ ያለው ይመስላል። ምናልባትም የመዳን እድል ቅርብ ነው የሚል መንፈስ የሚያሳድር ነውና ላለፉት 20 ዓመታት ኤችአይቪ ኤድስን አስመልክቶ ስንነጋገርባቸው ከነበሩ ሁኔታዎች የተለየ ገጽታ ያለው ይመስላል። ለረጅም ዓመታት በምርምሩም በህክምናውም ሲያገለግሉ እንደቆዩ ባለሙያዎች ዜናው ምን አሳደረባችሁ? ለሳይንሱ ማህበረሰብ ይህ ዜና ምን ማለት ነው?
አቶ ሉላ በጣም አመሰግናለሁ። በደንብ እንደገለጽከውም ይሄ እጅግ ተስፋ ከሚሰጡ ነገሮች አንዱ ነው። ኤችአይቪ ባመጣው ከፍተኛ ችግር ሳቢያ በሚሊዮን የሚቆጠሩ ሰዎች ህይወታቸውን አጥተዋል። ከመጀመሪያውም ጀምሮ ከታወቀበት ጊዜ ጀምሮ ኤችአይቪን በተለያዩ መድኃኒት ከመቆጣጠርም በተጨማሪ ቫይረሱን የሚራባበትን ዑደት በመረዳት እንዴት መከላከል እንደሚቻል ጥናቶች ለረጅም ጊዜ ነው ይካሄዱ የነበሩት። ዝርዝሩን እናገራለን እና አሁንም ባለው በከፍተኛ ደረጃ መድኃኒት በሚሰጥበት ወቅት መድኃኒቶች ከፍተኛ ውጤት አላቸው። ሰዎች አይሞቱም፣ ሆስፒታል አይገቡም በብዛት። እንደውም ከኤችአይቪ ነጻ የሆኑ ልጆችም መውለድም እንኳን የሚቻልበት አንዱ ፖዘቲቭ እና አንዱ ኔጌቲቭ ሆኖ ብዙ እያየን ነው። ነገር ግን ልክ መድኃኒቱ ሲቆም በጣም አጭር ጊዜ ውስጥ ይመለሳል። ይሄ ነው ትልቁ ነገር
ፈተና የነበረው።
አዎ፣ የዛሬውን ዜና ልዩ ከያደርገው ምንድን ነው? መድኃኒት ከቆመው 18 ወር በኋላ አሁን ቫይረስ ምንም አለመታየቱ ትልቅ ነገር ነው። እንግዲህ ከዚህ ተነስቶ ሌሎች ግኝቶችን ለማግኘት በር ይከፍታል የሚል ነገር ስላለ ያ ተስፋ ይሰጣል። እና ከዛ አንጻር ነው የማየው። ምክንያቱም ኤችአይቪ ቫይረሱን ከመቆጣጠር ጀርባ ሌሎች ሰውነታችን ውስጥ የሚያደርሳቸው ጥፋቶች አሉ።
ቲሴል የሚባለው የሰውነታችንን የመከላከያ ደረጃ የምንለካበት የሴሎች ቁጥርም ከፍ ሆኖ ከፍ ያለ ግን ኤች አይ ቪ ቫይረስ በሰውነታችን ላይ ሌሎች ጥቃቶችን ስለሚፈጽም ከኢንፌክሽን ጋር ያልተያዙ ኢሌሎች ነገሮች ጣጣዎች ስላሉት ቻን በመድኃኒት መቆጣጠሩ ብቻ ሳይሆን ሙሉ ለሙሉ ማዳን የሚቻልበት ደረጃ ሲደርስ ገር ይቀራል ነው ማለት ይቻላል።
ጀማሬ ነው እንዳሉት ዝርዝሩን እንዘልቃለን። የዚህ ተስፋ ፈንጣቂ ዜና ያሳደረበትን ስሜት ነው ለማየት የሞከር ነው። ዶክተር ዳውድ
አመሰግናለሁ አሉላ በድጋሚ። ይህ ዜና በጣም ጥሩና ለሁለተኛ ጊዜ ሀብትን ያደረገ ስለሆነ በጣም ጠጋ ብለን ማየት ያለብን ኢንፎርሜሽን ነው። እንደምታውቀው ኤች አይ ቪ እስካሁን ድረስ በጥሩ ሁኔታ ማከምን መቆጣጠር ቢቻልም ማዳን ግን አልቻልም። ይህንን ትልቅ የሳይንስ ቆቅልሽ ለመፍታት ብዙ ሳይንቲስቶች ብዙ ጥናት እያካሄዱ ነው ያሉት እና ይሄ አሁን የወጣው ዜና ከለንደን የመጣው የለንደን በሽተኛ ብለው ሰይመውታል። በሽተኛውን መድኃኒት ላይ ነበረ፣ ኤች አይ ቪ መድኃኒቶች ላይ በደንብ ተቆጣጥሮት ነበረ። ግን በአጋጣሚ የብለድ ካንሰር ሊምፎማ የምንለው ብለድ ካንሰር ይዞት ቦን ትራንስፕላንት ወይ ደግሞ የደም የሚፈጥሩትን ህዋሳት ትራንስፕላንት ካደረገ በኋላ ነው ይሄ ነገር ሀብተን ያደረገው። እና ይሄ ሁለተኛው ነው። የመጀመሪያው በርሊን በሽተኛ ትለዋለን። እሱም እስካሁን ድረስ በክትትል ላይ ነው። እስካሁን ድረስ ኤች አይ ቪ አልታየበትም። ሁለቱም በሽተኞች ጽንሰ ሀሳቡን በማረጋገጥ ወይም ደግሞ ፕሩፍ ኦፍ ኮንሰፕት በማረጋገጥ ኤች አይ ቪ ማዳን ይቻላል በዚህ አይነት አንድ ስቴፕ ነው። ይሄ ቦን ማሮ ትራንስፕላንት ወይም ደግሞ የደም አጥንት ህዋሳት ትራንስፕላንት ራሱን የቻለ ከፍተኛ ቴክኒካል ኤክስፐርቲዝ የሚያስፈልገው ምንድን ነው ስለሆነ
የህክምና ሂደት
የህክምና ኢንተርቬንሽን ስለሆነ እንደ ህክምና ኤች አይ ቪ ማዳኛ ስልት ተቆጥሮ በህብረተሰብ ዘንድ ሊሰራጭ የሚችል አይደለም። ሁለቱም በሽተኞች ይዳኑት በትክክል አንድ አይነት የጽንሰ ሀሳብ ነው። ምንድን ነው ኤች አይ ቪ ወደ እድፋቸው ሴሎች ሊምፎሳይት የምንላቸውን ሲገባ መግቢያው ላይ እንደ መግቢያ ፕሮቲኖች የሚጠቀምባቸው ነገሮች አሉ። አንዱ ሲሲአር ፋይቭ የምንለው ፕሮቲን ነው እና ያ ፕሮቲን የሌላቸው ሰዎች አሉ በተፈጥሮ። ከዛ ነው ሳይንሱ የሚመነጨው እና በአጋጣሚ ሆነ እሱ የሌላቸው ሰዎች በኤች አይ ቪ የመጠቃት እድላቸው በጣም ያነሰ ነው። ይሄ ነው መጀመሪያ የታወቀው ነገር። እና ምንድነው ያደረጉት ትራንስፕላንት የቦን ማሮ ትራንስፕላንት ሲያደርጉለት ለዚህ በሽተኛ ልክ እንደ በርሊን በሽተኛ ማለት ነው። ዶነሩ የሚሰጠው ደሙን የሚሰጠውን ሰው የሲሲአር ፋይቭ የሚባለው ፕሮቲን የሌላቸው ሰዎች ከሆኑት ውስጥ አደረጉት። ሌላውን ነገር በሙሉ ማች ማድረግ አለበት።
ማመሳሰል አለባቸው።
ግን ከዛ ከሚመሳሰሉት አማራጮች መካከል ለበሽተኛው የደም ቦን ማሮ ትራንስፕላንት ሊሰጡ ከሚችሉ ሰዎች መካከል ይሄ ሲሲአር ፋይቭ የሚባለው የሌላቸው ሰዎች ስላሉ በአጋጣሚም ስለተገኘ ለዚህ በሽተኛ እሱን ነው የሰጡት። ማለት ምንድን ነው የቀሩት ቫይረሶች እንኳ ሰውነቱ ውስጥ የሚንቀሳቀሱ ዝርዝር የሚሉ ቫይረሶች አሁን አዲሱን ቦንማሮ ለማጥቃት ሴሎች ቦንማሮ ስለሆነ ሊምፎሳይቶችን ፈጥራቸው ለማጥቃት ሲመጣ መግቢያ የለውም ማለት በሩ
ተዘጋ ነው።
በዛ ነው የሚሰራው። ግን በጣም ሁለት ሶስት ስቴፕ ማሰብ አለብን።
መልካም። ተግባራዊነቱን ይልቁንም ከህክምናው ረቂቅነት ጋር ተያይዞ በተግባር በተጨባጭ ለብዙ ህመምተኞች ማከም ይቻላል አይቻልም የሚለውን ሁኔታ ቀደም ብለው ያነሷቸውን ጨምሮ በስፋት በቀጣይ ውይይታችን እንመለሳለን።
አሉላ ከዶክተር አሸናፊ ዋቅቶላና ከፕሮፌሰር ዳውድ ሰይድ ሲራጅ ጋር የጀመረው ውይይት በመጪው ሳምንት ይቀጥላል። ዌብሳይታችን ላይና ፌስቡክ ገጻችን ላይ ደግሞ ሙሉን ታገኙታላችሁ። የተሳተፉትን ምሁራን እናመሰግናለን።
ንግድና ምጣኔ ሀብት ተከታዩና የመጨረሻው ቅንብራችን ነው። አዘጋጅና አቅራቢ ሰለሞን አባተ።
የሶማሌላንዷን የወደብ ከተማ በርበራን ከኢትዮጵያ ጋር የሚያገናኝ አውራ ጎዳና ሊሰራ ነው። ሰሜን ምዕራባዊቱን ተገንጣይ ክልል የባህር እንቅስቃሴዎች መናኸሪያ ሊያደርጋት ይችላል ለተባለው ለዚህ መንገድ ግንባታ መጀመር ብስራት እንዲሆን የሶማሊላንድ ፕሬዚደንት ሙሴ ቢሂ አብዲ ባለፈው ሳምንት ውስጥ የመሠረት ድንጋይ አስቀምጠዋል። ልዩና ደማቅ ነበር የተባለው የማስጀመሪያ ስነ ስርዓት የተከናወነው ዋና ከተማይቱ ሀርጌሳ ውስጥ ሲሆን የኢትዮጵያ ሶማሌ ክልል ፕሬዚደንት ሙስጠፋ ከማልና በተባበሩት አረብ ኤሚሬቶች የዱባዩ የወደብ ላይ የአገልግሎቶችና አቅርቦቶች ድጋፍ ሰጪ ኩባንያ ዲፒ ወርልድ ባለስልጣናት ተገኝተዋል።
ስራው ከኮብያይ አው በገለሽን ያ 40 ኪሎ ሜትር ወዳ
ይህ የበርበራን ሲቪል አውሮፕላን ጣቢያ ግንባታ የሚያካትት ፕሮጀክት 111 ሚሊዮን የዩናይትድ ስቴትስ ዶላር የሚፈጅ ሲሆን ግንባታው በሁለት ዓመታት ውስጥ ይጠናቀቃል።
አብዱላሂ አቦኮር ኦስማን የሶማሊላንድ የትራንስፖርትና መንገዶች ልማት ሚኒስትር ናቸው። ከበርበራ ወደብ ኢትዮጵያ ድንበር የሚዘረጋው አውራ ጎዳና 245 ኪሎ ሜትር የሚሰራው ከአስፋልት ጋር ተመሳሳይ በሆነ ታርማክ ሲሆን 21 ኪሎ ሜትር ተላላፊና ማቆራረጫ መንገዶችን እንዲሁም 7 ድልድዮችን ያካትታል። የበርበራ ኢትዮጵያ መንገድ ግንባታ ቀደም ሲል በኢትዮጵያ በሶማሊላንድና በዲፒ ወርልድ መካከል በአመዛኙ በርበራ ወደብን ለማዘመን በሚል የተፈረመ ለ30 ዓመታት የሚዘልቅ የ442 ሚሊዮን ዶላር ስምምነት አካል ነው። ፕሮጀክቶቹ ከነጻ የወደብ ገበያ ጋር ተዳምረው ለአካባቢው ምጣኔ ሀብት የግንኙነቶች መስፋትና መሳለጥ እንዲሁም በመቀናጀት ለመስራት የሶማሊላንድን ህዝብም ህይወት በከፍተኛ ፍጥነትና ደረጃ ለማሻሻል ቁልፍ ቦታ እንደሚኖራቸው የሶማሊላንድ ፕሬዚደንት ሙሴ ቢሂ አደን ተናግረዋል። ይህ የበርበራ ኮሪዶር ያለማቋረጥ የሚያድገውን የኢትዮጵያን ወጪና ገቢ ንግድ ለማቀላጠፍ የሚያገዝ ከመሆኑ በተጨማሪ የራሷ የባህር በር የሌላትን የመቶ ሚሊዮን ህዝብ ሀገር ኢትዮጵያን ከጅቡቲ ወደብ ብቸኛ ጥገኛነት ለማላቀቅ የሚያስችል አማራጭ እንዲኖራት እንደሚያደርግ የአካባቢው የምጣኔ ሀብት ኤክስፐርቶች ይጠቁማሉ። የመንገዱ መዘርጋት በኢትዮጵያና በሶማሊላንድ መካከል ለዘመናት የዘለቀ ላሉት የንግድ ልውውጥ ግንኙነት መጠናከር ሰበብ እንደሚሆን በሥነ ሥርዓቱ ላይ የተገኙት የኢትዮጵያ ሶማሌ ክልል ፕሬዚደንት ሙስጠፋ ኦማር ተናግረዋል።
ወንድማዊ ግንኙነታችንን ከማጠናከር በተጨማሪ የገበያዎች አማራጮቻችንንና ባህላዊ ትስስሮቻችን ለማስፋትም ያግዛል።
በአውሮፓ የዘመን አቆጣጠር በ2017 ዓመተ ምህረት የዛሬ 2 ዓመት አካባቢ በተፈረመ ስምምነት መሰረት የፕሮጀክቱን 19 ከመቶ ድርሻ የያዘችው ኢትዮጵያ በበርበራ በኩል ወደ ቀይ ባህር የመውጣት መብት አግኝታለች። የቀድሞው የሶማሊያ አምባገነን ዚያድ ባሬ የዛሬ 28 ዓመት ከወደቁ በኋላ ከዋና ከተማይቱ ሶማሊያ ነጻነቷን ያወጀችው ሶማሊላንድ ከቀሪዎቹ የሀገሪቱ አካባቢዎች በአንጻራዊ አነጋገር በተሻለ ሁኔታ ሰላምና ደህንነቷን ጠብቃ ቆይታለች። ይሁን እንጂ መንግስቷ እስካሁን ከአንድም ሌላ ሀገር የነጻነት ዕውቅና አላገኘም። እንዲህም ሆኖ ታዲያ ከፊል በረሃማዋ የአደን ባህረ ሰላጤ መውጫይቱ ክልል ከሞቃዲሾም ቢሆን የደረሰባት ቁጣም ሆነ ግፊያ የለም በይፋም ይታወቅ። ፌደራሉ መንግስት የሚገዛበት ህገ መንግስት ግን ሶማሊላንድ የሶማሊያ አካል መሆኗን ሀርጌሳም ለሞቃዲሾ እንድትገብር ያዛል። ይህ የአሁኑ የበርበራ ፕሮጀክት ግን ለሶማሊላንድ ዓለም አቀፍ ዕውቅና ለማስገኘት ጠንካራ የመደራደሪያና የገጽታዋም መገንቢያ ኃይል እንደሚሆናት ፕሬዚደንቷ ሙሴ ቢሂ አብዲ ያምናሉ። በዚሁ በሰሞኑ የበርበራ ፕሮጀክት ማስጀመሪያ ስነ ስርዓት ላይ ሙሴ ቢሂ ሲናገሩ የመንገዱ ሥራ የተጀመረው ሀገራችን ሰላም ስለሆነች ህዝባችንም የዲሞክራሲ ተጠቃሚ በመሆኑ ነው ብለዋል። ፕሬዚደንቱ አክለውም ዓለም አቀፍ ዕውቅና ለማግኘት መንግስታቸው የተያያዘው ጥረት ሰሚና ተመልካች እንዲያገኝም ተአማኒነታችንን ከፍ ለማድረግ ያስችለናል ብለዋል። ያለሞቃዲሾም ሙሉ ድጋፍ ግን የበርበራው ፕሮጀክት አፈጻጸምና የስምምነቶቹም ህጋዊነት እስከምን ድረስ አስተማማኝ ይሆን? አንዳንድ ጠርጣራ አቃቂረኞች የሚያነሱት ጥያቄ ነው። ስምምነቱ የዛሬ 2 ዓመት በሶማሊላንድ ፓርላማ ሰፊ አብላጫ ሲጸድቅ የሙስናና ህገወጥ አድራጎት ሲሉ የፌደራሉ መንግስት ባለስልጣናት ነቀፋቸውን አሰምተዋል። ያኔ ለቪኦኤ ቃላቸውን የሰጡት የወቅቱ የሶማሊያ ጠቅላይ ኦዲተር ኑር ጂማሌ ፋራክ የበርበራውን ወደብ ስምምነትና የተባበሩት አረብ ኤሚሬቶች እዚያው በርበራ ውስጥ የያዙትን ሌላ መደብ ስምምነት አውግዘዋል። ሀርጌሳ የሚገኘው ሪፖርተራችን ባርካድ ካሪ የተከሳቸው ጠቅላይ ኦዲተር ስምምነቱ የሚፈልገው ህጋዊ መሰረት የለውም። በሶማሊያ መንግስታዊ የግዢ አፈጻጸም አሰራር ውስጥ አላለፈም። የፋይናንስ ተቋማቱም ሆነ ፓርላማው አያውቁትም። ስለዚህ የተበላሸና ህገወጥ ነው ብለውታል። ለመሆኑ ከስምምነቱ ዋነኛ ተጠቃሚዎች መካከል የተጠቀሰችውና የ19% ድርሻ ያላት ኢትዮጵያ ምን ትሊሆን? ሞቃዲሾስ ብትሆን የዛሬ አቋሟ ምንድነው? መልሶቻቸውን ለማግኘት እጥራለሁ። የማገኘውን በሌላ ዝግጅት ይዤ መለሳለሁ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል።
በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰለሞን አባተና
እኔም ሰለሞን ክፍሌ ነን። አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና እደሩ።